ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ኖተ.org FINOTE.ORG በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ግንቦት 28 ቀን 185 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት።
እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 28 ቀን 2012 ዓ.ም ነው። በቅድሚያ ዜና በማስከተልም በየሳምንቱ አርብ የምናቀርበው የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ባለፉት 24 ሰዓታት በተደረጉ 5798 የላቦራቶሪ ምርመራዎች 169 ሰዎች በኮሮና ቫይረስ መያዛቸውን አርብ በተሰጠው መግለጫ ማወቅ ተችሏል። የአርቡ የምርመራ ውጤት እስከዛሬ ድረስ በየቀኑ በቫይረሱ ከመያዘው ቁጥር ከፍተኛ ሲሆን አጠቃላይ ቁጥሩን 1805 አድርሶታል። ከአንዱ በስተቀር ሁሉም ኢትዮጵያውያን ናቸው የተባሉትና ቫይረሱ የተገኘባቸው ዜጎች በተለያዩ የአገሪቱ አካባቢዎች የሚኖሩ ናቸው። ከበሽታው ጋር በተያያዘ አንድ የ35 ዓመት የሆነ ኢትዮጵያዊ በበሽታው መሞቱ በመረጋገጡ የሞቱትን ሰዎች ቁጥር ወደ 19 ከፍ አድርጎታል። እስካሁን 49 የጤና ባለሙያዎችና 16 ድጋፍ ሰጪ ሰራተኞች በኮሮና ቫይረስ መያዛቸውን የጤና ሚኒስቴር ከሰጠው መግለጫ ለማወቅ ተችሏል። ባለሙያዎቹ አብዛኛዎቹ በአዲስ አበባ ከተማ በተለያዩ የጤና ተቋማት የሚሰሩ ናቸው ተብሏል። ከቅርብ ጊዜ ወዲህ በአገሪቱ የሚካሄዱት የላቦራቶሪ ምርመራዎች መጠን እየጨመረ ሲመጣ በበሽታው የተያዙ ሰዎች ቁጥር መጨመሩ በህብረተሰቡ ውስጥ ምን ያህል እንደተስፋፋ ያስረዳል ተብሏል። የውጭ ጉዞ ታሪክ ያላቸው ሰዎች ቁጥር አነስተኛ በሆነበት ሁኔታ ቫይረሱ በየትኛው በኩል ሊሰራጭ እንደሚችል ከግምት አስገብቶ ከፍ ያለ ጥንቃቄ መውሰድ እንደሚያስፈልግ የጤና ባለሙያዎች ይገልጻሉ። ረቡዕ ግንቦት 26 በቤኒሻንጉል ጉሙዝ አካባቢ በሳምቢስ ወረዳ በፖሊሶችና በህብረተሰቡ መካከል በተፈጠረ አለመግባባት 3 ሰላማዊ ሰዎች በፖሊሶች የተገደሉ መሆናቸውንና ሌሎች 3 ሰዎች የቆሰሉ መሆናቸውን የወረዳው አስተዳደር አስታውቋል። ችግሩ የፖሊስ አባላት ከኮሮና ቫይረስ ጋር ተያይዞ የታወጀውን አዋጅ ተግባራዊ ለማድረግ እንቅስቃሴ እያደረጉ ያሉ በአንድ አካባቢ ግርግር በመፈጠሩና የግለሰቦች ቤቶች በመቃጠላቸው ሁኔታውን ለመቆጣጠር በተወሰደ አለመግባባት ነው ተብሏል። ከዚህ በተጨማሪ ግንቦት 27 የሟቾች ቀብር ስነ ስርዓት ፈጽሞ ለቤታቸው በሚመለሱ ሰዎች ላይ ጥቃት ተካሂዶ ሌላ ሰው የሞተ መሆኑም ተነግሯል። ባለፈው ሚያዝያ ወር ጀምሮ በመካከለኛው ምስራቅ ባሉና በሌሎች ሀገሮች በቤት ውስጥም ሆነ በሌሎች የሥራ መስኮች ተሰማርተው ሲሰሩ የነበሩ 14000 ኢትዮጵያውያን ወደ ሀገራቸው የተመለሱ መሆናቸውን ዓለም አቀፉ የስደተኞች ድርጅት አስታውቋል። ስደተኞቹ የተመለሱት ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬቶች፣ ከሊባኖስ፣ ከጅቡቲ፣ ከሶማሊያ እንዲሁም ከኬንያ ሲሆን ወደ ሀገራቸው ሲገቡ በተለያዩ የለይቶ ማቆያ ቦታዎች ለ14 ቀናት ያህል እንደሚቀመጡ ተገልጿል። ስደተኞቹ በለይቶ ማቆያ ውስጥ በሚቆዩበት ወቅት የምግብና ምግብ ነክ ያልሆኑ እርዳታዎች የሚደረግላቸው ቢሆንም ዋናው ቀደም ብሎ የደረሳቸው በደል ያስከተለባቸው የአእምሮ ቀውስ ለማረጋጋት የስነ ልቦና ድጋፍ የሚያስፈልጋቸው መሆኑ ታውቋል። በተለይ ወደ መካከለኛው ምስራቅ አገሮች ሄደው በግለሰቦች ቤት ተቀጥረው ሲያገለግሉ የነበሩ ኢትዮጵያውያን አካሄዳቸው የተወሰነ ገንዘብ አግኝተው ራሳቸውና ቤተሰቦቻቸውን ለመርዳት ቢሆንም ብዙዎቹ በቂ ገንዘብ ያልተከፈላቸው ከመሆኑ ሌላ ረጅም ሰዓት እንዲሰሩ እየተደረጉና በቀጣሪዎቻቸው አስገድዶ መድፈርን ጨምሮ የተለያዩ በደሎች ሲፈጸምባቸው የቆዩ በመሆናቸው የመንፈስ ጉዳት የደረሰባቸው ናቸው። ብዙዎቹ በኮሮና ቫይረስ መግባት ሳቢያ ለብዙ ወራት የሰሩበት ገንዘብ ሳይከፈላቸው አሰሪዎቻቸው እንዳባረሯቸውና ባዶ እጃቸውን ወደ አገራቸው እንደተመለሱ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ዲሞክራሲ ሬዲዮ አድማጭና የፍኖተር ኢትዮጵያውያን ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
አድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ድፍኖታዎች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይድረሳችሁ። በውጭ ሀገር የሚኖረው በተለይም በአሜሪካ ያለው ዳያስፖራ ኢትዮጵያዊ እንቶፈንቶ ከሆነብኝ ቆይቷል። ፕሮፌሰር አስራት ሆዳማማራ ብለው ነገሩን ጨርሰውት ነበር። አደርባይነቱና ስግብግብነቱ ሳይሆን ለኔ ያስደነቀኝ የቆየው በዘረኝነት ሲናጥ የቆየና ህሊናው የወቀሰው ይመስል ከውዳን ህብረተሰብ የሚመጡትን ወስላታዎች ሁሉ በጭንፍኑ እያደነቀ አገርን እየጎዳ መሆኑ ነው። ማህሙድ አጋዝ የተባለ የመይሶን ደርግ ካድሬ ብቅ ሲል ጀግና መሪ አፋር ኢትዮጵያዊ ብለው አጮሁብን። ሰውየው የለመደበት ካድሬ ነውና ወደ ወያኔ ገብቶ አርዱፍ ጓደኞቹን አስበልቶ የወያኔ በጣቂ ሹመት ቢጤ ተሰጥቶት እስካሁንም አዲስ አበባ አለ። ከጋምቤላ መጣ በሚል ደግሞ ኦባንግሜቶ የተባለውን ደርጋዊ አሸባሪ እንዲሁ ጀግና ብለው ሲያናፈሱብን ከርመዋል። ኦባንግ ነዋይ አፍቃሪ በወንጌላውያን የተቀጠረ መሆኑን አልቀበልም ብለው ከረሙ። ኦባንግ በምን ገንዘብ ነው ከኮሎምቢያ ጃፓን እስራኤል እየበረረ ስብሰባ የሚያደርገው ሲባል መልስ ሰጪም ጠፍቶ ነበር። ሰውየው ፍቅር እያለ ለወያኔ ያለን ጥላቻ ያለሳልስና የሰባዊ መብት ተቋማለኝ በሚል ያደናገረና በተለይም የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ የተባለውን በአቶ አሊ ሁሴን የሚመራውን ጽኑ ተቋም ከጥቅም ውጪ ለማድረግ ሲያሴር መቆየቱ ምስጢር አይደለም። አሜሪካ ኮሎኔል አብይ ልትመርጥ ስታሴር በውጭ ጉዳይ ሚኒስቴራቸው በሚስጥር ስብስብ መጀመሪያ የተገኘው ኦባንግ ሜቶ ነው። ስንደናቆር ሰለቸው መሰል አፉን አውጥቶ ደርግ አገር ሊገነባ የመጣ አገዛዝ ነው ምስክርነትን ሰጥቷል። በይፋ አብይ ጋር ሮጦ ድጋፍ ሰጥቶ ሲሄድም በሩን ስለዘጉበት ወደ አሜሪካ መመለስ ተገዶ አሁንም በቀድሞ ስራው ተሰማርቷል። ይህ ነው እንግዲህ ዳያስፖራው ጀግና መሪ ሲለው የቆየው። ውዳን እኮ አጥፊና ባንዳ ሲሆኑ በስማቸው መጥራት ዘረኛ አያሰኝም። መሐመድ አብደላ ቨርጂኒያ ሰሜን አሜሪካ። ውድ የፍኖተ ሬዲዮ ስርጭት አዘጋጆች የዛሬው ደብዳቤ የሚያተኩረው ባስመሳይ ሚዲያዎች ላይ ነው። ደብዳቤ ቁጣ ያዘለ ቢመስልም ሀቅ በመሆኑ መለስለስ አልቻልኩም። ገና ሲፈጠሩ የህዝብ አይንና ጆሮነን ብለው ነበር የግንቦት ሰባቱ ኢሳት የሳተላይት ቴሌቪዥን። የግንቦት ሰባት ልሳነን እንዳይሉ አፋቸው ቢለጎምም እኛ ግን ኢሳት የግንቦት ሰባት አይንና ጆሮ ስለመሆኑ ምርመራ መግባት አላስፈለገንም ነበር። ያሞኙት የፈለጉት ህዝብ ደግሞ እንኳን እቺን ቀርቶ የዝምብም ጠንጋራ ያውቃል። ምላሹንም አሰምቷቸዋል። ለምን ሊደብቁ እንደፈለጉ እውቀቱ ቢኖረንም ኢሳቶች የሚደረድሩት ምክንያት እርስ በርሱ የተጣረሰ ምላሽ ውሃ ሊቋጥር አልቻለላቸውም። ጫማላሹ ታማኝ ደሞስተኛና ኮሚሽን አፋሽ ሆኖ ጣቢያውን ብር በብር እንዳደረገው አይተናል። እሱም ኢሳት የግንቦት ሰባት ሚዲያ ስለመሆኑ ሲጠየቅ አይደለም ግን ቢሆንስ የሚል የለበጣ መልስ ሲሰጥ ነበር። ዛሬ እሱና ኢሳት አይንና አፈር ሊሆኑ ኢሳት ውስጡን በጭቅጭቅ ኢሳት ሲነድበት መክረሙንም ሊደብቁት ቢፈልጉም ሀቁ ግን መደበቅ አልቻሉም። ለነገሩ ሌባ ሲሰርቅ ይስማማል፣ የሰረቀውን ሲከፋፈል ግን ይጣላል ይባል የለ። የሚገርመው ደግሞ ህዝቡ ኢሳት የግንቦት ሰባት ንብረት መሆኑን ባወቀበት ጊዜ ጀሊዎቹ በሚያሳፍር መልኩ ይህ እውቀት ተደብቆባቸው ነበር። እንዲያውም ኢሳትን ልክ እንደ ፖለቲካ ድርጅት አድርገው ኢሳት ያሸንፋል ሲሉንም ሰምተን ተገርመን ሰንብተናል። በየአካባቢው የኢሳት ድጋፍ አስተባባሪ እየተባለ የፖለቲካ ብስለታቸው ጥሬ የሆነ ገንዘብ ለጋስ ጀሊዎች የሚያሰባስቡ ሀቢሏቸው ሁን የማያውቁ ደናቁርት እየሰየሙ ከህዝብ የዘረፉት ገንዘብ ቀላል አይደለም። ለነገሩ ኢሳትን አነሳን እንጂ በጣት የከሚቆጠሩ እውነተኛ ህዝባዊ ሚዲያዎች በስተቀር እጅግ በጣም የሚበዛው ሚዲያ የኢሳት መሰል መልከና አፋላቸው ሁሉም ጦር ከፈታው አፍ የፈታው የሚለውን አባባል ሙጥኝ ብለው የውሸት ስንቅ ሲቀልቡን ነበር። በተለይ ከኤርትራ ስለሚነሳው የግንቦት ሰባት ጦር ጀግንነት ያልተደመጠ ጉዳል ነበርም። ጦርነት ከተጠሙ ይሉና የጠላት ኃይል ካለው ቁጥር በላይ የሆነ የጠላት ወታደሮችን መግደላቸውን አውርተውናል። ጦራቸው ገባ በተባለበት ቦታ ለዘመድ በመደወል ስንጠይቅ አንዳችም ነገር አለመፈጠሩን ደጋግመን አረጋግጠናል። እውነት ሆኖ ቢሆን ኖሮ ደስታችን ወደር አይኖረውም ነበር። እነዚህ ሚዲያዎች ህዝባዊ የሆኑ የቁርጥ የኢትዮጵያ ድርጅቶች የሆኑትን ጥግ ለማስያዝ ሲሞክሩ ደጋግመን ያየነው ሀቅ ነው። የጣልነውን ደርግ የጀግና ምስል በመስጠት በየጊዜው ሲያደነቁሩን በአግርሞት ታዝበናቸዋል። ደርግን ተፋልመው ስንት መስዋዕትነት የከፈሉና የመለሰን ወያኔ የሚያዋክቡትን ጀግና ድርጅቶች በማጥላላት ሲሰብኩ አዳማጩ የሚታዘባቸው ሳይሆን የሚያጨበጭብላቸው ሆኖ ይሰማቸዋል። የማይገርመው ግን እሳትና መስተሎቻቸው በውስጣቸው ያሰማሯቸው ሰዎች በአብዛኛው ወየደርግ አሊያም የወያኔ አፍቃሪና ደጋፊ ስለመሆናቸው ነው። እነዚህ ሚዲያዎች ሁለት ተልእኮ አላቸው። አንድ የግል ኑሯቸውን ከዳያስፖራ በሚዘርፉት ገንዘብ መደጎምና መጦር ሲሆን፣ ሌላው ደግሞ ላደሩበት መንግስት ድጋፍ ለማሰባሰብ ነው። ውሻ ላበላው ይጮሃል አይደል ወላጆቻችን ሲሉ የሚደመጡት። መሪያቸው ጓዙን ጠቅሎ በጠቅላይ ሚኒስትሩ በብትር በመግባቱ ገና ከጀመሩ በኢሳት ውስጥ ተከስቶ የነበረው ቆሾ ፈንድቶ ለሁለት የተከፈሉ መስሎን ነበር። የሆነው ግን ኢሳት 1 እና ኢሳት 2 ተባብለው ግን ተመሳሳይ ዓላማ ለማስተላለፍ የተሰየሙ አንድም ሁለትም የሆኑ ሚዲያ መሆናቸውን ሳናረፍድ አውቀንባቸዋል። ኢሳት 2 ለራሱ ያዙሪት ሲያሜ ሰጥቶ ከዋንኛው ኢሳት ተገንጥያለው ብሎ ነግሮን ነበር። አዎ ሁለት ይመስላሉ በቅርጻቸው፣ በተግባር ግን አንድና አንድ ናቸው። ምናልባት ድሮ ባንድ ቱቦ ያልቡት ይመጡት የነበረውን የዳያስፖራ አሁን በሁለት ቱቦ አድርገው ዝርፊያውን በእጥፍ ለማሳደግ ነው ቢባል ውሸት ነው ብሎ የሚከራከር ያለ አይመስለኝም። ቀደም ሲል የወያኔ አፍቃሪ በመሆን ዘራፍ ሲሉን የነበሩ ሚዲያዎች ከመቅጽበት የባለተራው መንግስት ደጋፊ ሆነው ቆዳቸውን እንዳረጀ ባብ ገፈው ዛሬ ኮከብ አሽቃባጭ ሆነዋል። ከነዚህ አንዱ ዘሐበሻ የተባለው ሚዲያ ነው። ኢሳት በሉት ዘሐበሻ የሚጠሉት ድርጅት ሲኮነን የድምጽ ማጉያ ያቀርባሉ። በተለይ ኢሃፓን የሚኮንን ድርጅት ወይም ግለሰብ ብቅ ካለ ያላሉትን ጨምረው ለአዳማጅ ጆሮ ያቀርቡላቸዋል። ህዝባዊ ሚዲያ ስላልሆኑ ወቃሹን ሲያቀርቡ የተወቃሹን መብት አክብረው ራሱን እንዲከላከል መብቱን ይናፍጉታል። በቅርቡ አንድ መስፍን ስዩም የተባለ የወያኔ ሹመኛ የነበረ ከንቱ ሰው በአንድ ሚዲያ ታሪክን ሲያዛባ አዳምጬ ነበር። የሰውየው አፍ ብቻ ሳይሆን መልኩ ራሱ ውሸት ውሸት የሚለው ይጉደኛ የኢሃፓን መልካም ተጋድሎ የወያኔ ስራ አድርጎ አቅርቦታል። ፓስፖርት የሰጣቸውን የዚያድ ባሬ መንግስት ጦርነት አልደገፍንም ብሎ ዋሽቷል። ብሎም ኢሃፓ ዚያድ ባሬን ደገፈ በማለት ውሸት ውስጥ ተዘፍቋል። በበለሳ ኢሃፓ ያገታቸውን የጣሊያን ዜጎች አስመልክቶ የሱዳን መንግስት ገንዘብ ለኢሃፓ ስለሰጣቸው ነው ኢሃፓ ያፈናቸው ብሎ በቀዳፉ ሲዋሽ አዳምጫለሁ። ድርጅቱ የራሱ መልስ ቢኖረውም የሱዳን መንግስት በበለሳ ላለው ፕሮጀክት የገጠመው ችግር ምን እንደሆነ ግን ለኔ አልገባኝም። ዋሾውን መስፍንን ያስደመጠን ሚዲያ ያፋንም በማቅረብ የመልስ ምቱን ማስደመጥን አብለበት የመልስ ምቱ ካላስፈራው በስተቀር። የአሜሪካ አማርኛ ፕሮግራም ሬዲዮ ሆነ የጀርመኑ ዶቼ ቬሌ በመሰሪነታቸው ከሚታሙት ሚዲያዎች አስተላለፍ የሚለያቸው ምንም ነገር የለም። እነሱም የሚዲያውን ህግ ያውቃሉ፣ ግን ተግባራዊ አያደርጉትም ተልእኳቸውን ለማስፈጸም ሲሉ። ምንም ይሁን ምን እነዚህ ሁለት የውጭ ሚዲያዎች ካለው መንግስት ካላበዱ በስተቀር አይጣሉም። መንግስቱን የሚፈታተን ዜና ማያቀርቡም። ፀሐይ የሞቀው የመንግስት ግፍ ለመዘገብ ሲፈልጉ ሀቅን አሳንሰው መዝናኛ አድርገው ነው የሚያቀርቡት። ለነገሩ እነሱም ለኛ የሚነግሩን ነጻ ሚዲያ እንደሆኑ አድርገው ነው። ድንቄም ነጻ ሚዲያ። ሁለቱም ሚዲያዎች ኢሃፓን አቅርበው ለማናገር የተረገሙ ይመስላሉ። ሀቁ እንዲህ ነው። አስመሳይ ሚዲያዎች ለኢሃፓ እውቅና አይሰጡም። ቁም ነገሩ ግን አደርባይ ሚዲያዎች ይጮሃሉ፣ ኢሃፓ ግን መጓዙን ይቀጥላል። እንደ ውሾቹ ይጮሃሉ፣ ግን ግመሉም መሄዱን ይቀጥላል አባባል። በሰላምና በጤና ያገናኘን። ጎበና ነኝ ከአትላንታ አሜሪካ።
ድረስ ለፍኖተ ራዲዮ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? ለአለፉት 28 ዓመታት በስልጣን ላይ ተቀምጦ ህዝቦች ሲያሰቃይ የነበረው ወያኔ ግዚያብሔርና ተዘጋይቶ ይኸው ዛሬም እንደገና ሊገዛን መጣሁባችሁ ለጦርነት ተዘጋጅቻለሁ በማለት የጦርነት ደውል ያሰማን ይገኛል። በሌላ በኩል ደግሞ መስራትም ሆነ ማሰራት የማይችለው ለፍስፍስና ዋጋቢሱ ግልገል አምባገነን ቋት በማይሞላ ባዶ ቃላትና ዝግባ በማይባል ባዶ ፕሮፖጋንዳ እያደነቆረን ይገኛል። ኢሳያስ አፈወርቂን መከተልና ጭፍራዎቹን ማመን ቀብሮ ነው እንዳልተባለ ሁሉ ግልገሉን አምባገነን ግን ብርሃኑ ነጋዎችን አንዳርጋቸው ጽጌዎችንና ዳውድ ይብሳዎችን ተከትሎ ለመውደቅ እገደል አፋፍ ላይ ተንጠልጥሎ ይገኛል። ከነ ኢሳያስ አፈወርቂና ግብራብሮቹ ጋር ማማረት ስራዬ ብሎ ያዘው ግልገል አምባገነን ማውቅ ያለበት ኢሳያስም ሆነ ዳውድ ይብሳዎች ብር አምላኪዎቹ ብርሃኑ ነጋ እና አንዳርጋቸው ጽጌዎች ሁሉ ባዶ ቱልቱላና የህዝብ ጠላት መሆናቸው ነው። አሁንም ትግሉን አጀናግፎ በስልጣን ላይ ለመቆየት የሚፈልገው ግልገል አምባገነን በጎንደር ክፍለ ሀገርና በአማራው በአጠቃላይ ጦርነት መክፈቱን እናውቃለን። በዚህም የኢትዮጵያ ተዋህዶ ኦርቶዶክስ ቤተክርስቲያን አባቶች ሆኑ የሙስሊሙ አባቶችና የሀገር ሽማግሌዎች በተለያዩ የሀገሪቱ ክፍል ተነሳው ህዝባዊ እንቅስቃሴዎች ጋር አብሮ መቆም እንጂ በርቀ ወሰላም ስም በስርዓቱ ላይ የሚነዱት እሳቶች እየዞሩ ማጥፋት መሆን የለበትም ባይ ነኝ። ይልቁንስ ከሃይማኖት አባቶችና ሽማግሌዎች የሚተበቀው መንግስት የሚያደርገውን ጦርነት ማውገዝና የሱዳንን ወረራ ለመቋቋም ከህዝብ ጎን መሰለፍና አገራችንን እያስተፈረ ህዝባችንን እያሳደደና አርበኞቻችንን እያጠፋ ያለውን ፍራጥ ማውገዝ ነው ያለባቸው ባይ ነኝ። አሁንም በውጭና በውስጥ እየተቃጣብንን ጦርነት ሙስሊም ክርስቲያን ሳይሉ ሁሉም የሃይማኖት አባቶች ሊያወግዙትም ይገባል። ሌላው ዛሬም እንዳመሉ ዳያስፖራው በህዝብ ትግል ላይ ከማማረት ወጥቶ አውንታዊ ሚና መጫወት ሲገባው ግማሹ ጃዋርን ግማሹ ግልገል አምባገነን ሲያወግዝ መሰማቱ በራሱ የዳያስፖራውን ዝቅጠት የሚያሳይ ሌላ አሳዛኝ ክስተት ነው። ስለዚህ ለዳያስፖራው ያለኝ መልእክት በኦሮሞ ጽንፈኞች ቅራኔ ተጠልፈ ስታወካ ከመዋል ወደ ቀልብ ተመለሰህ ሚናህን ለይተህ ከህዝብ ጎን ቆመህ በህዝብ ላይ የተቃጣው ጦርነት አውግዝና የህዝብ አጋርነትህን አሳይ ነው። ባለፈው ሰሞን ራሱን የአማራ መማክርት ሸንጎ ብሎ የሚጠራው ስብስብም ያወጣው መግለጫ በአዴን ካወጣው መግለጫ ጋር መመሳሰሉ በራሱ አልሸሹም ፈቀቃሉ ያው ወያኔ በራሱ አካል አምሳል የፈጠረው ሌላው በአዴን ነው ያሰኛል። ያረጀውና ያፈጀው የጎሳ ፖለቲካ ደብዛው ጠፍቶ በመጥቁ በአዲስና በሄራዊ ዲሞክራሲያዊ መንግስት ለመተካት የሚደረገው ትግል ተርሳውቶ ተደራይቶና ተጠናክሮ መታየት ያለበት ነገር ሳይሆን ዛሬ ነውና ሁላችንም ተባብረን እንነሳ ነው ዋናው መፈክር። ትላንት በባዶ ቃላትና አጉል ፕሮፖጋንዳ ተማርኮ የገባው መንጋ እንደ ተመኘው ሳይሆን በመቅረቱ ብቻ ተበሳይቶ ተቆጭቶና ባደረገው አሳፋሪ ነገር ተሸማቆ ቤቱን ዘግቶ መቀመጥ የለበትም ባይ ነኝ። ይልቁንስ ከጥፋቱ ተምሮ ከሀገራችን የቁርጥ ቀን ልጆች ጋር ተሰልፎ እንዲታገል መልእክቴን ማስተላለፍ ወዳለሁ። እርስ በርሱ ከመናከስ ወጥቶ ቁም ነገር መስራትና ከጥፋት ተምሮ ህዝብና አገርን መካስ ዘመን የማይሽረው ታሪካዊ ገድል መሆኑን ማወቅ አለበት ባይ ነኝ። ሌላው ምጽአት ዛሬ በተለያዩ የፓልቶኩ ይይት ቦታዎችና ማህበራዊ ድረገጾች ውስጥ እየሰማን ያለነው አጎል እሰጥ አገባ ነው። ይኸውም አሁንም ከበፊቱ ጥፋት ሳይማር ዛሬም ይባስ ብሎ ግልገሉ አምባገነንና ጃዋር በገቡበት ቅራኔ ተጠልፎ ግማሹ ጃዋርን ግማሹ አብይን ሲያወግዝ መስማት ነው። በራሱ ላይ ሂስ ወስዶ ለኢትዮጵያ ህዝብ ይቅርታ ጠይቆ ወዘራሹን የጎሳ ፖለቲካ አውግዞ ተጨባጭ የሆነ ትግል ለማካሄድ ያልታደለው ዳያስፖራ ዛሬ ደግሞ በተመሳሳይ ተኩላዎች بكورونا فيروس بتكفته عديش غوفندمي جرس واستقبته لما سمت سينغاقا لما يتقدنات يهونو هونو غن اهونم لدياسبوراو يالين تياكي አራስ ከመቼነው ሰሞነኛ በሆነ ነገር እየመረቀንን የፊት ፊቱን ሳይሆን መጪውን ነገር ከሩቁ ማየትና አንሰላሰል ምን ይችላል ይልበጣለው ጥመጣ ያልተከሰተው ነውነት ወነት ብለንና በመፈክር ተዘውረን በባዶ ቃላት ተሰብከንና ተሆናብደን ጣላት በቀደደው ቦይ እየፈሰስን የምንቀጥለው እስከመቼነው ለጣላት ፋታ መስጠትና ትግልን ማጨናገፍ ታሪክ ይቀር የማይለው ስህተት ነውና ይኸው ዛሬ ወያኔ ፋታ አግኝቶ ተራይቶ ተጠናክሮ መጣሁ ይያለ የሚገኘው በእኛ ጥፋትና አባይ ጠንቋይ በሆነው አብይ አህመድ ጥፋት መሆኑን ከቶ ማን አለላል። በመሰረቱ የኢትዮጵያ ህዝብ ከዲያስፖራው የሚጠብቀው አርቆ ማሰብን ማስተዋልንና የተሻለ ተመክሮና ዕውቀትን እንጂ በስሜት ተሳክሮ አገርንና ህዝብን አደጋ ላይ መጣል አልነበረም ሊሆንም አይችልም። ነገር ግን ያለመታደል ሆኖ እያንዳንዱ ዳያስፖራ እንደ ሰው በነፍስ ወከፍ ማሰብና ማስላት ላይ ማተኮር ሲገባው እንዲሁ እንደ እንስሳ በደም ነፍስ ንግዶ ተስፋ በነበረው የህዝብ ትግል ላይ ውሃ ቸልሶ ለጣላት ተቀመ። ዛሬ ጊዜ ገስቶ ፋታ አግኝቶና አፈር ቀሙ የመጣ ጣላት ደግሞ ጭራቅ ሆኖ መከሰቱ አልቀረምና ይኸውና በተራራ ፀሐይ ዜጎች ይፈናቀላሉ፣ ተዘግዝቀው ይገደላሉ፣ ቤት ንብረታቸው እየተቃጠለ ቤተሰባቸው ፈርሶ ሰማይና መሬት ተደባልቆባቸው በስቃይ ይገኛሉ። አገር ወደ ሆና እየታመሰች ትገኛለች። አዲስ ጦርነት በአዲስ መልክ ተከፍቶ አገር እየታመሰች ከመገኘቷም በላይ ይኸው ወያኔ ጦር ለመክፈትና እንደገና ሊገዛን መቀሌ ላይ ያፈጨ ይገኛል። ለዚህ ሁሉ የህዝብ መከራና አገር መተራመስ ዳያስፖራውና ያደናገሩት የነበሩት ግንቦቴዎችና መሰል ተኩላዎች ተጠያቂዎች ናቸው ማለት ነው። በተለይም መሪነን ባዮችና በጋዜጠኝነት ስም መገናኛ ብዙሃን ተቆጣጥረው ለጣላት የሰሩ ሁሉ ተጠያቂ መሆናቸው አይቀሬ ነው። በተለይም ዳያስፖራውን በስሜት ለራሳቸው ስልጣንና ዝና የተጠቀሙት ርካሽ የፖለቲካ ነጋዴዎች ሁሉ ሰልፋቸው ከጥላት ነውና የኢትዮጵያ ህዝብ ይቅር እንደማይላቸው ነው። በአጭሩ ህዝባችን ከእያንዳንዱ አገር ወዳድ ዳያስፖራ የሚጠብቀው ሰከን ብሎ ማሰብንና አቅምንና ድርሻ ለይቶ ማወቅ የሚገባውን ሚና ለመጫወት ተክቶ መስራትና አገርና ህዝብን መጥቀም እንጂ አፍራሽነትን አይደለም። ስለዚህ ዳያስፖራው ህዝብን ተክቼና መርጬ መገኘት አለብኝ ከሚለው ትቢቱ ወጥቶ አቅሙን አውቆ ቁመናውን ለክቶ እንዲሁ በስሜት ሳይሆን ነገሮችን በአንክሮ ተመልክቶ በአገር ውስጥ ለሚካሄደው ህዝባዊ ትግል ደጀን እሆናለሁ ብሎ ቃል መግባት ይኖርበታል። በአጠቃላይ ከማያገባው ገብቶ ሎች ደከሙበትንና ህዝቡ የደማበትን የትግል ውጤት ማን አድርጎ ለጠባብ ብሔረተኞችና ጽንፈኞች አስረክቦ መመለሱ የታሪክ ይቅር የማይለው ወንጀል መሆኑ መታወቅ አለበት ባይ ነኝ። እውነቱ ይነገር ከተባለ ዛሬም የኢትዮጵያ ህዝብ ላይ የተጫነው የጎሳ ፖለቲካ የጓሮ ትርክትና የመንደር ጨዋታ እንደቀጠለ መሆኑ ሀቅ ነው። በህዝቡ ግፊት ከመሃል አገር ተነቅሎ በቁሙት ወርዶ ዛሬ መቀሌ ላይ የቆዘመ ያለውን ወያኔ በአዲስና ዲሞክራሲያዊ ብሔራዊ መንግስት መተካት አልተቻለም። ይባስ ብሎ የተገበው ጅብ በተራበው ጅብ መተካቱ አገራችን ከድጡ ወደ ማጡ መግባቷን እያየን ነው። ተቀጣጥሎ በነበረው ህዝባዊ እንቅስቃሴ ላይ ውሃ የቸለሱ አድርባይ ምሁራንና የድርጅት አመራሮች ደግሞ አዲስ አበባ ላይ ሰፍረው ከመራቆት በስተቀር ፋይዳ ያለው ስራ እየሰሩ አይደለም። እንደውም ጽንፈኛው ጆዋር አስመራ ላይ ያሉ በኢሳያስ ፍቃድ ኤርትራንና የዜግነት መታወቂያ ተሸክመው የገቡትን ጆፍ ያሞራዎች ግንቦቴዎችንና ኦነጎችን ማለት ነው እነርሱም እንደኔ ይከሰሱ በማለት ክስ እየመሰረተባቸው መሆኑ ተደምጧል። ግንቦቴዎችና ኦነጎች የኢሳያስ ሎሌዎች በመሆናቸው ብቻ የተለየ እንግብካቤ አይገባቸውም ባይ ነው ጆዋር። ከአዲሱ ሹም ጋር የተቀዳጁት በኢሳያስ አፈወርቂ ቀጭን ትዕዛዝ በመሆኑ ብቻ ከኔ ተለየ አቀባበል ሊኖራቸው ከታይገባም ሲልም ተደምጧል። ሌላው መታረም ያለበት ድክመት አሉ የሚባለው የአንድነት ኃይላት በሙሉ በአንድ ላይ ቆመው አንድ በራይ ኃይል ፈጥረው የነበረውን ጠንካራ ህዝባዊ እንቅስቃሴ እንደ ደጀን ወስደው ጣላትን ማንበርከክ ሲችሉ ተንበርከው አዋረዱን። ሌሎች የሲቪል የሙያ የእምነት ተቋማትም በአገር አቀፍ ደረጃ የሥራ ማቆም አድማ የሞት ከተማ አድማና በመጓጓዣ ሙያ የተሰማሩት ሁሉ የሥራ ማቆም አድማ በማድረግ ጣላትን ማስጨነቅ ሲገባቸው ተፋዘው ቀሩ። የሲቪክና የሙያ ድርጅቶች የእምነት ተቋማትና የፖለቲካ ድርጅቶች በተበታተነ መልክ ይካሄድ የነበረውን በሙሉ ኃይላቸው መደገፍ ብቻ ሳይሆን መቀላቀል ሲገባቸው ለጣላት ፋታ ሰጡት። የፖለቲካ ለህቁም ሆነ ባለሀብቱ መምህራኑም ሆኑ ሐኪሙ ሁሉም በየፊናቸው ማህበራቸውን በማታገል በመምራትና የትግሉን አቅጣጫ ፈር በመስጠት ጥሩና ታሪካዊ ሚና መጫወት ሲችሉ ዝም ብለው አሳለፉት። አርማጆች ሆይ ይህን ሁሉ የምለው ለተደረገው ጥፋትና ስህተት ሁሉ ሁላችንም እንዳገር ተጠያቂ ነን ለማለት ነው። እንዳገር አሽንፈል ልንወጣ ምንችለው ከስህተት ተምረን ወደፊት ማየት እንችልና የጋራ እጣ ፈንታችንን በጋራ ለመወሰን በጋራ መነሳት ብቻ ነው አማራጫችን ለማለት ነው። ነውናም ወያኔ በኢትዮጵያ ህዝብ ላይ የጫነው ስርዓት የገነባው ተቋም ያበጀው የጎሳ ፖለቲካና የቀረጸው የከፋፍ ለግዛት ሰነድ ሳይለወጥ ለውጣለ ብሎ ማመንና መቀበል እብደት ነው። ይህ በዚህ እንዳለ ከቁም ነገሩ ላይ የሚያጥጠው ግልግሉ አምባገነንን በዲስኩር ቦሪና ባሉባልታ ብቻ አገር እየፈታ ቀጥሏል። ከሁሉም ጋር ተጣልቶ እዚህ ገባ የሚባል የራሱ የሆነ የፖለቲካ አጋር ሳይኖረው ለብቻው ባየር ተንሳፎ ይገኛል። ይህ ደግሞ ሹሙ በራሱ ዝቅተኛ የፖለቲካ ብስለት ያለውና በተፈጥሮ ከራሱ በስተቀር ሌላ አዋቂ የለም ብሎ የሚያምን ዝቅተኛና ግብስ ሰው መሆኑን ያሳያል ማለት ነው። ከኢሳያስ ካረቦችና ከአሜሪካኖች ጋር ያለው ግንኙነትም ሆነ መቀራረብ ደግሞ በሎሌና በጌታ መካከል ያለው ግንኙነት በመሆኑ በሰፊው አገር ውስጥ ካለው አገር ወዳድ ወገን በሙሉ በሳል የፖለቲካ ድርጅቶችና መረጃ ካላቸው የሀገሪቱ ምሁራንና ሰፊው የህብረተሰብ ክፍል ጋር ሆርና ጀርባ አድርጎታል። ሌላው ቀርቶ በራሱ በሹሙ ፍቅር በወደቁት ደጋፊዎቹ እንደሚታመነው አገር ወዳድ ነው ተብሎ እንኳን ቢነገርለትም ቅሉ አሁንም አቀመና ፍላጎቱ መቅናተው ወኔ ቢስ አድርጎታል። አሁንም የነጎስ መቀየር እንጂ የስራያት ለውጥ ባልተከሰተባት አገራችን ውስጥ የሚያስፈልገው ስር ነቀላቢዎች ብቻ ነው። ህዝባዊ ስርዓት ሊመጣ የሚችለው ንቁና ቀጥተኛ በሆነ ህዝባዊ ተሳትፎ ሲሆን ያብዩቱ ባለቤትም ራሱ ሰፊው ህዝብ ብቻ መሆኑ መታወቅ አለበት። በርግጥ ምሁራን የሲቪክ የሙያና የእምነት ተቋማትና የፖለቲካ ድርጅቶችም ህዝባዊ እንቅስቃሴን አግጣጫ ከመስጠት አኳያ መጫወት ያለባቸው ሚና በጣም ወሳኝ ነው። ይህ ወሳኝና ፈታኝ የሆነ ታሪካዊ ሚና ባለመጫወታቸው ለውጡን የውጭና የውስጥ ኃይላት ተባብረው ጠለፉት ማለት ይቻላል። ባለፉት አመታት እንደ ቋያ እሳት ተቀጣጥሎ የነበረው የሰፊው ህዝብ በተለይም ደግሞ የወጣቱ እንቅስቃሴ የተቆላሸው አንድም በስልትና ባንድነት በመምራት የሚገባቸው ድርጅቶች በቦታው ባለመገኘታቸው ሲሆን ሁለተኛ በአገር አቀፍ ደረጃ ያሉት የሲቪክና የሙያ ተቋማት የመንግስት ሰራተኞች አስተማሪዎች ሐኪሞችና የእምነት ተቋማት በሙሉ እንደ አንድ ሰው ቆመው ስርዓቱን ስላልተጋፈጡት ብቻ ነው። ቀጥሎም አድርባይ ድርጅቶች መሆናንና ራሳቸውን አክቲቪስት ብለው የጠሩት በሙሉ በአሜሪካን ቀጭን ትዛዝ አፈርግጠው ተብያለ ሰው እጃቸውን ለግማሹ ኢሃዲግ በመስጠታቸው ነው። ለ28 ዓመታት ወያኔ በኢትዮጵያ ህዝብ ላይ የጫነው ስርዓት የገነባው ተቋም ያበጀው የጎሳ ፖለቲካና የቀረጸው የከፋፍ ለግዛት ሰነድ ሳይለወጥ ለውጣለ ብሎ ማመንና መቀበል እብደት ነው ባይኔ። ይህን ሁኔታ ለመቀየር ደግሞ ልክ አሁን በአገራችን ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች ህዝቡን ለማረጋጋት ያወጡት መግለጫና መግለጫው ያረገዘው የአንድነት መንፈስ ትርጉሙ በታሪክ ትልቅ ሚና እንደሚጫወት በእርግጠኝነት መመስከር ይቻላል። ቀጥሎም በሐረር በባሌና በተለያዩ የሀገሪቱ ክፍል እየተዘዋወሩ ህዝብ በጎጥና በሃይማኖት ሳይለያይ አንድ ኢትዮጵያ ብሎ መቆም እንዳለበት መስበካቸው ማስተማርና መርዳታቸው ትልቅ አርያነት አሳይቷል ባይኔ። በተጨባጭ ለወገን ድረስ ወገን ነውና ለተፈናቀለውና ሀብት ንብረቱ ለተቃጠለበት ህዝብ መድረስ ጊዜ የማይሽረውና ዘመን ተሻጋሪ የሆነ ውለታ መሆኑን ያጤኗል። በተመሳሳይ መልክ ከሙስሊሙ ከካቶሊኩና ከወንጌላዊት የኢትዮጵያ ቤተክርስቲያን አማኞችና አባቶች ሁሉ ተመሳሳይ ውለታ የኢትዮጵያ ህዝብ ይጠብቃል ማለት ነው። ታዋቂ ግለሰቦች፣ አባገዳዎች፣ የሀገር ሽማግሌዎችና የሰብአዊ መብት ተከራካሪ ተቋማት በሙሉ በተደራጀና በተቀናጀ መልክ ዛሬ የኢትዮጵያ ተዋህዶ ቤተክርስቲያን የምታደርገውን መሳሌ መከተልና ያብሮነት መንፈስን ከፍ ከፍ ማድረግ ጊዜው የሚጠይቀው ታሪካዊና ብሔራዊ ግዴታ ነውና ሊፈጽሙት ይገባል ላለሁ። እንዲህና እንዲህ ሲሆን ብቻ ነው እየቀጠለ ያለው የለውጥ ስሜት ወደሚገባው አቅጣጫ ሄዶ አውንታዊ በሆነ መልክ የጋራ ድልና የወልሃብት ሆኖ ሊጠናቀቅ የሚችለው። የኢትዮጵያ ተዋህዶ ቤተክርስቲያን የሙስሊሙ ማዕከልና መሰል የእምነት አባቶችና በኢትዮጵያ አንድነት ዙሪያ የተደራጁ የፖለቲካ ድርጅቶችና የሙያ የሲቪል ማህበራት ሁሉ እጅ ለእጅ ተያይዘው የጎሳውን የፖለቲካ ድል ነስተው ኢትዮጵያንና ኢትዮጵያዊነትን ለአዲሱ ትውልድ ለማስረከብ ጊዜው ነገ ሳይሆን ዛሬ ነው ዋናው መልእክቴ። አዎ መጨረሻም ጉልቻ ቢቀየር ወደ አጣፈጥም እንዲሉ የግለሰቦች መቀየር የባለ ስልጣኖች ቦታ መለዋወጥና የርስ በርስ ሹምሽር መደራረግ ለህዝቡ ሊያመጣው የሚችለው ፋይዳ በጭራሽ የለም። የረጅ ያፈጀው ስርዓት በአዲስና ህዝባዊ ስርዓት ሳይተካና በተጨባጭ በአገሪቱ ውስጥ ያሉ መንግስታዊና ህዝባዊ ተቋማት እንደ አዲስ ሳይዋቀሩና ለህዝብ አገልግሎት መዋላቸው ሳይረጋገጥ ለውጣለ ማለት አይቻልም። በተቃራኒው ላለፉት 28 ዓመታት የነበረው የወያኔ ኢህአዴግ ስርዓት እንዳለ ነው የቀጠለው። ለምሳሌ አንደኛ ወያኔ ኢህአዴግ ስሙን ቀይሮ ብልጽግና ወይም ብልጽግና ፓርቲ ከመባሉ ባሻገር የይዘት ለውጥ ያላደረገ መሆኑ፣ ሁለተኛ የወያኔ መከላከያ ሰራዊት የስለላ መረብና የፍትህ ተቋሙ በሙሉ ዛሬም እያገለገለ ያለው ተመሳሳይ ስርዓትና ባለስልጣኖችን መሆኑ፣ ሶስተኛ የወያኔ ኢህአዴግና ህግና የክልል ፌዴሬሽን እንደ ስርዓት መከተላቸውና በወያኔ ኢህአዴግ የተመረጠው ጠቅላይ ሚኒስትርና በስሩ የተቋቋሙት የስራ አስፈጻሚ የመንግስት አካልና ሸንጎ እንደ ስርዓቱ ቁንጮ መከተላቸው ነው። ስለዚህ ከዚህ በላይ የተዘረዘሩት ተቋማት እስከቀጠሉና በተጠያቂነት እስካልተጠቁና ብሎም የሚወገዱበት ሁኔታ እስካልመጣ ድረስ ኢትዮጵያ ውስጥ ለውጥ አለ ብሎ ማመን ሞኝነት ነው። ነውናም ኢትዮጵያ ውስጥ ለውጥ መጣ ማለት ከላይ የተዘረዘሩት የጎሳና ላላይና ታታይ ተቋማት በሙሉ ብሔራዊና አገራዊ በሆነ መልኩ መዋቀርና ተቋማት መተካት አለባቸው ማለት ነው። ያንኔና ያንኔ ብቻ ነው ያረጀና ያፈጀው የጎሳ ፖለቲካ ደብዛው ጠፍቶ በመተኩ በአዲስና ብሔራዊ መንግስት ተተካ ማለት የሚቻለው። ይህ ነው ዋናው መልእክቴ። በህዝባችን ላይ የተቃጣው ጦርነት ይከሽፋል፣ ኢትዮጵያዊነት አቸናፊ ነው ሲሉ መይሰው ከምዕራብ ካሊፎርኒያ ደብዳቤያቸውን አድርሰውናል።
ለፍኖተ ዲሞክራሲ የሳተላይት የኢሃፓ ሬዲዮ አዘጋጆች በእውነትም በመቀሌና አድዋ ጩኸት በረከተ የሚያሰኝ ነው። አመጦ ሲናገር የሚታወቀው ስዩም መስፍን ተንጣጣሳ በኢሃፓ ላይ እዚያው በጠበሉ ተደፍኖ ቆይቶ የኔና የአብይ የባንክ ገንዘብ ይፈተሽ ብሎ ቢያበቃ ይሻለው ነበር። ያህያ ጠጪ ይባል የነበረው ስዩም የመለስ የውጭ ጉዳይ ሰራተኛ ሆኖ በሱዳንም የሰራና ሶማሊያን ደጋፊ ሆኖ የቆየ በሶማሊያ ዲፕሎማቲክ መጓጓዣ የሚጠቀም እንደነበር ሁሉም ያውቃል። የወያኔ የውጭ ጉዳይ መስመር ያው መለስ የሚለውን ሲሰራ የቆየ አልጫ ግለሰብ ለመሆኑ ምስክር ጥራ የሚለኝ ያለ አይመስለኝም። ታሪኩንም ዘርማን ዘሩንም አቀዋለሁ። ገብረመድህንም ከአውስትራሊያ ሳይቀር አጋልጦታል። ወያኔ የአረቦች፣ የሱዳን፣ የሊቢያ፣ ሳውዲ አሽከርና ወደልዳይ ሆኖ እንደነበር የማያውቅ የለም። ስዩም ግን ይሄን ረስቶ አገር ወዳዱንና ሶማሊያንም ሱዳንንም አረቦቹንም ባለው አቅም የተቋቋመውን ይሃባን ሊከስ ሊሆነ ጅል ሲለፈልፍ መስማት ተገደደ። ይሃባ የቋራን መሬት ሱዳንን አባሮ እንዳስጠበቀ ሁሉም ያውቃል። የጎንደርን መሬት ለሱዳን ያስረከበው ወያኔ ነው። አልጀርስ ድረሲዶ የትግራይን መሬት የኢትዮጵያን ግዛት ለሻቢያ ያስረከበው መስዩም መስፈን ነው። እኔ ስዩም ከንቱ ሙከራ ጀርባ ያለው ነው ቀልቤን ይሳበው። ዋናው ጣላታቸው ዘረኛው የራሳቸው የቀድሞው ሎሌ አብይ ሆኖ ይያለ ይሃፓ ላይ ዘመቻው ለምን አስፈለገ? ይሃፓ አሁንም እያስቸገራቸው ነው ወይስ ለትግራይ ህዝብ ያደረገው የትግል ጥሪ ያስፈርቷቸው? ድርጅት የለም ሲሉ ከርመው ታዲያ ዛሬ ምን ተፈጠረ? አብይ እንኳን አንጃ ግራንጃዎችን ሰብስቦና የድርጅት ስም አብሯቸው ነጥቆ ነው ሊጫወትባቸው የሞከረው። ይሃፓ ዛሬም አለ። ዛሬም የትግራይን ህዝብ ድጋፍ የሚያገኝ ነው። በቀለ ገርባና ራሱ አብይ ናቸው ለወያኔ እየተገዱ ያሉት። ወያኔ ከሀገራችን ምድር እንዲጠፋ የሚታገል የሚያስተጋል በመሆኑ ስዩም መንጫጫቱ አያስገርምም። ግን ማን ቢያም ነው ሲሉ ደብዳቤያቸውን ያደረሱን ግደይ ገብረ ኢየሱስ ከከሰላ ሱዳን ናቸው። ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የዘወትር አርብ የደብዳቤዎች መርሃግብር። ድረስ ለኢትዮጵያ ህዝብ ለስንት ዓለም በሄደውና በመጣው ጨቋኛም ባገነን የምድራዊ ሲኦል ስቃይ መከራ የሚወርድብህና የሚያማቅቅህ ስማ፣ አድምጥ፣ አስተውል፣ ተረዳና አሰማ፣ አስደምጥ፣ አስረዳ። ገጆች አንተን መሸንጊያ ቃላትን እየተጠቀሙ በመላታቸው ጣዋት አርሰው ረፋዱ ላይ ዘርተው ከሰዓት በኋላ አጭደው እለቱን ምርት የሚሰበስቡ አነብናቢ ምላሶች አሏቸው። ልብ በል ንጉሱ የሚወደንና የምንወደው ህዝባችን እያሉ ፋሽስቱ ደርግ ሰፊ ህዝብ እያለ ወያኔና መንጋዘረኞች ደግሞ በሄር በሄረሰቦች እያሉ የኢትዮጵያን ህዝብ ባዶ የቃላት አፍዛ ደንገዝ እየጨቆኑ እየበዘበዙ ገዙት። ዛሬም በባሰ ሁኔታ የጭቆናውን ቀርበር አክብደው እየገዙ ናቸው። እስኪ ላንዳፍታ ህሊናችሁን ሰብሰብ አድርጋችሁ የጠባብ ዘረኛ ቁንጮዎችንና በዙሪያቸው የተኮለኮሉ ዘራፊዎችን ቅምጥል ህይወት ባትክሮትዩና 99 ከመቶ የሚሆነውን ከጅ ወደ አፍ በታች የሆነ የነፍስ ውጪ የነፍስ ግቢ ህይወት ኑሮ ኑሮ ካሉት መቃብር ይሞቃል የሚባለው ኑሮ የሚገፋውን በጥልቀት ይዩት። ዛሬ በትክክል እንደያኔው የሀገሩ ሀብት ባለ ድርሻ መሆን አልቻለም። ዛሬም ብዙ በጥቂቱ እየተረገጠ እየተንገላታ ከቤት ንብረቱ በጥይትና ዳ እየተፈናቀለ ነው። ቅንጣት ታክል የተለወጠ ነገር የለም። ጭቃሹሞች በካድሬዎች ከመተካታቸውና የመጨቆኛ ስልቱን ከመሳላቸውና ከማጥበቃቸው ባለፈ ደሃው ጉስቆሉ ህዝብ ከስቃይ ተመከራ መገላገል አልቻለም። ወያኔና ያሁኖቹ ከይሲ ዘረኞች ድህነትን እናጠፋለን የሚል ማደንዘዣ እየነዙ የጦማዳሪውንና የጎዳና ነዋሪውን ህዝብ ቁጥር እጅግ በጣም አናሩት። በሰላምና መረጋጋት ስም እነበደኑ አረካ አርባ ጉጉ አሶሳ ወዘተ ተቀፈቀፉ። የህዝብ ደም በግፈኞች በወያኔ በሻቢያ በወነግና መስተሎቻቸው ፈሰሰ። ዛሬም እንደፈሰሰ ነው። በህዝብ መፈናቀል የዓለም ክብረ ወሰንን በመስበር ኢትዮጵያ አንደኛ የሆነችው በዚህ ዘረኛ የጠባብ ጽንፈኛ የቄሮ አገዛዝ ነው። ኢትዮጵያ ለጋልጆቿን አብዛኛዎቹ ሴቶች የሆኑትን ባረመኒ ጣላፊዎች ተነጥቃ በዝምታ ያለፈችበት ዘመን ይህ የጠባብ የቄሮ ቡድን አገዛዝ ዘመን ነው። ያኔ የፋሽስት ጣሊያን አገልጋይ በመሆን አርበኞችን ያስጨፈጨፉት ባንዳዎች እንደተሾሙና እንደተሞገሱት ዛሬም ክርስቲያንን እና አማራን እያረዱ ይያሉ የሚያስጨፈጨፉት አረመኔው ጆዋርና ቢጮቹ ጽንፈኛ ቄሮች በወንጀል ሊጠየቁ ቀርቶ ጥበቃው እየተጠናከረላቸው መሆኑ ሲታሰብ ኢትዮጵያ ሆን ተብሎ አንጀቷ እየተበጠሰ መሆኑን መገንዘብ ያስችላል። አራስና ተገላ ህፃኑ በእናቱ ደም ሲንቦጫረቅ የታየበት ዘመን ይሄ የጽንፈኛ ጠባብ ኦሮሞ አገዛዝ ዘመን ነው። ከወያኔም በከፋና በከረፋ መልክ ያንድ ጎሳና ያንድ ሃይማኖት አገዛዝ የሰፈነበት ዘመን ቢኖር ይህ ዘመን ነው። የነቢጤዎች ማለዳ በቤተክርስቲያንና በመስጊድ ደጃፎች እንደሚሰበሰቡ ሁሉ አንጃዎች፣ አድርባዎች፣ ጽንፈኞች፣ ዘራፊዎች በዘረኛው ጽንፈኛ አገዛዝ ደጆች በየለቱ ሲስተናገዱ ሲጎነበሱ የታየበት ዘመን እንደዚህ ዘመን የለም። ዘረኝነት ጦዞ ሰማይ በመድረሱ በበጀት ሰበብ በህክምና ትምርታቸውን ያጠናቀቁ ዶክተሮችን ፍራአት እንዲሆኑ የተደረጉበት ዘመን ይህ ዘመን ነው። በሐሰት የትምርት ማስረጃ ዶክተር ፕሮፌሰር ማረግ የተለጠፈባቸው የበዙበት ዘመን ይህ ዘመን ነው። ሰበመሆናችን በተፈጥሮ የተጎናጸፍናቸው ሰባዊ መብቶቻችን ፋይዳቸው ወረቀት ላይ መጻፋቸው ብቻ መሆናቸው የሆነበት ዘመን ይህ ዘመን ነው። ኢትዮጵያዊ ሁሉ በሀገሩ በየትኛውም አካባቢ የመኖር የማይገፈፍ መብቱ በጠመንጃ የተዋረደበት ወቅት ይህ ዘመን ነው። መብትን ለማስከበር በጋራ ድምጽን ማሰማት በጋራ እንብኝ ለጭቆና ብሎ መቆም የራቀበት ዘመን ይህ ዘመን ነው። ያኔ የ60ዎቹ ትውልድ በተለይ የኢሃፓ መስራችና አባል የነበረው ትውልድ ከኢትዮጵያ አልፎ ለሌሎች ጉስቆል ህዝቦች ድምጹን ያሰማ ነበር። በቅርቡ በአሜሪካ ዘረኛ ፖሊሶች የተፈጸመውን ዘግናኝ ግድያ በኢትዮጵያ ግንባር ቀደምትነት ማውገዝ ያልተቻለበት ዘመን ይህ ዘመን ነው። ለምን ደነዘዝን ብለን መጠየቅና ምላሹን ማግኘት ይገባናል። ለሀገርና ለወገን መሞት ክብር ነው። ለሀገር አንድነትና ለህዝብ መብት መታገል የሁሉም አገር ወዳድ ግዳጅ ነው። ጽንፈኞችና ጠባቦች በአገራችን በጎሳ ከፋፍለው ሲገዘግዟት ተፋዘን በዝምታ ማለፍ ከይቅርታ በላይ ወንጀል ነውና እንነሳ። ጠባብ ዘረኞችን በቆፈሩት የጥፋት ጉድጓድ እንክተታቸው። የጆርጅ ፍሎይድ ግድያን በመቃወም ብዙዎች ድምጻቸውን ሲያሰሙ በሰማው ቁጥር አገሬ ኢትዮጵያ በጠባብ ዘረኛ ቡድኖች በፖሊስ ኃይላቸው በታጠቁ ጽንፈኛ ቄሮች በወያኔ ሚሊሻዎች አይንን የሚያስጨፍኑ ህሊናን የሚረብሹ አረመኔያዊ ጭፍጨፋዎች ተፈጽመዋል። ለምን የጆርጅ ፍሎይድን ግድያ ያህል አልዘገነኑንም ብለን በመጠየቅ ከተተበተብንበት ትብታብ መፈታትና በድፍረት የጋራ ድምጻችንን ማሰማትና መታገል ማመጽ ለምርጫም ይቀርብልን ሳይሆን ግዴታችን ነው። እንደ ፍሎይድ ገዳዮች እስካሁን ክስ ተመስርቶበት ለፍርድ የቀረበ ጽንፈኛ ቄሮ ወጣቶችን አናታቸውንና ደረታቸውን በጥይት እየመቱ የገደሉ ያገዛዙ የጦር አባላት አረመኔ የፖሊስ ባልደረቦች ህዝቡን ጨፍጭፉ ይያሉ ተዛዝ የሰጡ ከፍተኛ የጦርና የፖሊስ አዛዦች እየታሰሩ ለፍርድ ይቀርቡ ብለን ድምጻችንን ማሰማት ተስኖናል። ይህን በጋራ በጽናት እናምጽና ገዳዮቻችንን ለህዝባዊ ፍርድ እናቀርብ። በጠባብ ዘረኞች ላይ እናምጽ። በህብረት ለመታገል በህብረት እንቆምና ጸረ ኢትዮጵያን እናንበርክክ። በተባበረ አመጻችን የዘረኞችን እሾህ እንነቃቀላለን፣ ድል እናደርጋለን፣ የኢትዮጵያ ህዝብ ያቸንፋል ሲሉ መልእክታቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
በሸና ቸ ሞቱ በሸና ቸ በሸና ቸ ሞቱ በሸናቸ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወት በሸናቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍረን ብንጓዝ አቁም በመደበቅ ፍትህ ካላገኘ እንኳን የሰው ደም የውሻም ደም አይደርቅ በሸናቸ አዎ ቀን ቀን ቀኑንም ጥሎት መፋረዱ ላይቀር አቁሞ ከችሎት ዛሬ ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረግ ጊዜው ዛል እንጂ ከአቁም አይመለጥ በሸናቸ ሞቱ ተረት ተረት ከባለ ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደም ደም የተነከረን እጅን የሳሙ በቸ በሸሞቱ እያሉ መተረት ምንድን ነው ጥቅሙ የግማሽ ሚሊዮን ህዝብ የተረገፈው እሁን ኮሎኔልዬ በሁለት ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና ይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቡት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸናሸን ፊደላት ኢህአፓ ሰርቆት ነው አልያም ያጣድፍ የነበር የዛን ትውልድ ሞት ከደርግ ጅጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባቡት ለቸናሽ አልሞትንም እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን የወሰድነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብሰን የተበጣጠስነው የተተለተልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማዕከላዊና ከርቼል ያለም በቃኝ የተንጠለጠልነው እውን እርሶ እንዳሉት በቸሸ ምክንያት ነው ጋሰር ከፍቶብን ጨው ተነስንሶብን የተቀጣጠልነው ለቸለሸ ሳይሆን የመሬት ላራሽ ህዝባዊ መንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቱ የተቀመጡበት ከእኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸ ናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፈን የወሰንነው ጥፍራችን ሲነቀል አምቀን የቻልነው ወፌላላ ገብተን የተንጠለጠልነው የተሰለጠልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሸ ብለን ህይወት ካልከፈልንም ስደት አልገኘ ለቸ ሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫጉላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቀው ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ምሁርን ለመቀመጫሙ በክብር ይጋብዙና ለግሞ ይዳልቡት ዶክተር አብይዬ በኢህአዴግ እየሞት የአንጃው አለቃ እንጂ ያደነጋገሮት እውነተኛው ታሪክውን ለብሶ ጠፍቶት በብቶ ውስጥ ያሉት አሁ ፕሮፌሰሩ ሜሶን የነበሩ በቸናሸ ነበር የተገዳደል ነው እስቲ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሸን ፊደላት የአባ ሰርቆት ነው አለም ያጣድፍ የነበረው የዚያን ትውልድ ሞት ከደርግጅ ነቆት ነሰሙ ደብቆት ለቸናሽ ሞት ተረት ተረት ከባለ ብረት ሊያጠፉን የባቦት እኛ የደምጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በደምሩ እስቲ በቸናሽ የነበር ህይወት ያረጋት ነው ብለው ይመስክሩ በቸናሽ ሞቱ በቸናሽ ሞቱ መስዋዕትነትን ደፈን ወሰነው ጥፍራችን ሲነቀል አመቀን ይቻለው ወፈላላ ገብተን የተመጣጠስነው የተሰለተነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡቶፋች ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ እኛ ለቸናሽ እኛ ለቸናሽ ህይወት አልገበርንም ቤት ንብረትን ጥለን ከቶ አልተሰደድን ለቸናሽ ሞቱ ይበቃል ተረቱ
I'm not sure. 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 I'm not sure.